ደብና ነጋት ቡላ አመሰገን ታፋና ማራ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 25 2013 ዓመተ ምህረት ዝግጅታችን ጀመረ። ዛሬ የዓለም የፕሬስ ነጻነት ቀን በመላው ዓለም እየተከበረ ይገኛል። ሰፋ ያለ ዘገባ ይዘናል። በድሬዳዋ ከተማ በከፍተኛ ዝናብ ምክንያት የደረሰውን ጉዳት የሚዳስስ ዘገባም አለን። ኮቪድ-19 በህንድ ላይ እያደረሰ ያለው ጫናን በተመለከተም ዘገባ አሰናድተናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዓለም የፕሬስ ነጻነት ቀን በዛሬው ዕለት እየተከበረ ነው። የአፍሪካ ቀንዷ ሀገር ሶማሊያ ወደ ምርጫ እያመራች ባለችበት በዚህ ወቅት በአፍሪካ የፕሬስ ነጻነት ይዞታ ያቺ ሀገር የመጨረሻ ደረጃ ላይ እንደምትገኝ የፕሬስ መብት ተሟጋቾች ተናግረዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርብበታለን። ዕለቱን ምክንያት በማድረግ የዩናይትድ ስቴትስ ግሎባል ሚዲያ USAGM ተጠባባቂ ዋና ስራ አስፈጻሚ ኬሉ ቻው ባወጡት መግለጫ አምባገነን መንግስታት ስልጣናቸው ላይ ለመቆየት የUSAGM የስርጭት መረቦችንና ሌሎችንም ነጻ የዜና ማሰራጫዎችን በአሳሳቢ ሁኔታ እያፈኑ ናቸው ብለዋል። ጋዜጠኞችና ቤተሰቦቻቸው ላይ የሚደርሱት ስጋቶች ተባብሰዋል። ባለፈው የአውሮፓውያን 2020 ዓመተ ምህረት በዓለም ዙሪያ ለእስር የተዳረጉ ጋዜጠኞች ቁጥር ከምንጊዜውም ከፍተኛ እንደነበረ አያይዘው ገልጸዋል። የዚህ የዘንድሮ 2021 ዓመተ ምህረት ይዞታም ተስፋ የሚሰጥ እንዳልሆነ የጠቀሱት የUSAGM ተጠባባቂ ስራ አስፈጻሚ ኬሉ ቻው በነጻ ፕሬስ ላይ መንግስታት የሚያደርጉትን ጣልቃ ገብነት በዩናይትድ ስቴትስም ጭምር ነቅተን መጠባበቃችንን መቀጠል አለብን ብለዋል። በነገ ስርጭታችን በመልእክታቸው ዙሪያ በዝርዝር እንመለስበታለን። የአፍሪካ ሀገሮች መላዋና ሀገሪቱን በብርቱ ሊጎዳ ከሚችል ዳግም ሌላ ዙር የኮቪድ-19 ስርጭት ለመከላከል በሚያደርጉት ዘመቻ በንቃት እንዲከታተሉ የዓለም የጤና ድርጅት አሳሰበ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በአፍሪካ እስካሁን ቁጥሩ ከ4.5 ሚሊዮን በላይ የሚሆን ሰው ለኮቪድ-19 መጋለጡን እንዲሁም ከ120 ሺህ በላይ ሰው በዚህ ወረርሽኝ ሳቢያ ለህልፈት መዳረጉን አገሮቹ ይፋ ያደረጓቸው መረጃዎች ያመለክታሉ። የዓለም ጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ማትሺዲሶ ሞዌቲ እንዳስረዱት ለብዙዎች ህይወት መጥፋት ምክንያት የሆነው ቫይረስ በአህጉሪቱ በአጠቃላይ ደረጃ ሲታይ በጥድፊያ የመዛመቱ አዝማሚያ ዝግ ማለት መቀጠሉን የቅርብ ጊዜ ተዋዞች ይጠቁማሉ። መልካም የሚመስለውን ዜና አብረታችነት ቢቀበሉም ታዲያ በ13 አገሮች ውስጥ ግን የወረርሽኙ ስርጭት እየጨመረ መምጣቱን በመጥቀስ ሞዌቲ አስጠንቅቀዋል።
We cannot be lulled into a false sense of security as the continent's case count
በአህጉሪቱ የሚታየው የኮቪድ-19 ተጋላጮች ቁጥር በአንጻራዊ ሁኔታ የተረጋጋ መስሎ በመታየቱ ብቻ ኋላ ላይዘልቅ የሚችል ከንቱ የደህንነት ስሜትን ልናሳድር አይገባም። በህንድ የታየውን የመሰለ ሁለተኛ ዙር የኮቪድ-19 ማዕበል ያስከተለው ውድመትና የሟቾች ቁጥር እንዲሁም በሌሎች የዓለም አካባቢዎች የሚታየው የስርጭቱ መጨመር ወረርሽኙ በአፍሪካም ዳግም ሊያንሰራራ የመቻሉ ብርቱ አደጋ አመላካቾች ናቸው። የወረርሽኙን የጥድፊያ መዛመት የሚያቀጣጥሉት አደገኛ ሁኔታዎች እዚህ አፍሪካ ውስጥም አሉ።
በሌላ በኩል አገሮች ቀደም ሲል ከተከተሏቸው የነበሩ የመከላከያ እርምጃዎችን እያላሉ መሆናቸውን የተናገሩት ሞዌቲ ወረርሽኙን በብዛት በማሰራጨት የሚታወቁ ሰዎች በብዛት የሚሰባሰቡባቸው እንቅስቃሴዎችና የህዝብ ንቅናቄዎች በጣም እየጨመሩ መሆናቸውንም አመልክተዋል። ሞይት ያክለውም ገሚስ ያሉ የቫይረሱን በከፍተኛ ደረጃ መዛመት የሚያስከትሉ የኮቪድ-19 ማዕበሎች የሚቀሰቀሱባቸው አዝማሚያዎች እንደሚገጥሟቸው የተተነበየበትን ጨምሮ የዓለም ጤና ድርጅት በ46 የአፍሪካ ሀገሮች ያደረገውን ግምገማም አስታውሰዋል። የአፍሪካ ሀገሮች በህንድ እየሆነ ካለው አሳዛኝ ሁኔታ ትምህርት መቅሰምና ብርቱ ጥንቃቄም ማድረግ አለባቸው ባይናቸው። ቁጥራቸው የበዛ ሃይማኖታዊ ስብሰባዎችና አዳዲስ ራሳቸውን የቀየሩ የቫይረሱ ዝርያዎች በስፋት መሰራጨት በመላው ህንድ ለተዘገበው ከፍተኛ ቁጥር ያለው ህዝብ ለኮቪድ-19 መጋለጥና ህልፈት ምክንያት መሆኑንም ሞይቲ አጽንኦት ሰጥተው አብራርተዋል።
አሉላ ከበደን ለዘገባው አመሰግናለሁ። ዛሬ ሰኞ ህንድ ውስጥ 368147 አዲስ የኮሮና ቫይረስ ተያዦች መመዝገባቸው ተገልጿል። በየቀኑ ከ300,000 በላይ አዲስ የቫይረሱ ተጋላጮች ሲገኙም ዛሬ 12ኛው አከታታይ ቀን መሆኑ ነው። ከዓለም የሚበዛው የኮቪድ-19 ክትባት የሚያመርተው The Serum Institute የተባለው የመድኃኒት አምራች ተቋም የሚገኘው ህንድ ውስጥ ሆኖ ሳለ ከ1.3 ቢሊዮኑ ህዝቧ ውስጥ የተከተበው 2% ብቻ መሆኑ ታውቋል። የተቋሙ ዋና ስራ አስፈጻሚ አዳር ፑንዋላ ለእንግሊዙ ሰንዴይ ታይምስ ጋዜጣ በሰጡት ቃል ወረርሽኙ በዚህ ደረጃ ከባድ እንደሚሆን እግዚአብሔርም ራሱም ሊተነብየው የቻለ አይመስለኝም ብለዋል። የ40 አመቱ ቢሊዮነር ከበርቴ የተቋሙ ስራ አስፈጻሚ በቃለ መጠይቁ በተናገሩት ጉዳይ ከባድ ነቀፋ ከቀረበባቸው በኋላ የክትባቱን ዋጋ እንቀንሳለን ብለዋል። ያ ሲሆን ሀገሮች ተጨማሪ ክትባት እንዲያገኙና ብዙ ህይወት እንዲያተርፉ ያስችላልና ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጽህፈት ቤት ሹም ሮን ክላይን ለሲቢኤስ ቴሌቪዥን በሰጡት ቃል ለህንድ በጥድፊያ እርዳታ እየላክን ነው ብለዋል። ዩናይትድ ስቴትስ ያን እያደረገችም ቫይረሱ እንዳይስፋፋ ለመከላከል እርምጃዎች በመውሰድ ላይ መሆኗንም ጨምረው አስረድተዋል። ዩናይትድ ስቴትስ ከነገ ማክሰኞ ጀምሮ ከህንድ በረራዎች እንደማታስገባ ባለፈው አርብ ዋይት ሃውስ እንዳስታወቀ የሚዘነጋ አይደለም። ይበዚህ እንዳለ አውስትራሊያ ከህንድ በረራ እንዳይገባ ከልክላለች። ወደ ህንድ ተጉዘው ሲመለሱ የሚገኙ አውስትራሊያውያን በገንዘብና በእስራት ሊቀጡ እንደሚችሉም ተገልጿል። ኢንዶኔዥያ በበኩሏ 2 የተቀየሩ የኮሮና ቫይረስ ዝርያዎች ሀገሯ እንደገቡባት አስታውቃለች። አንደኛው ከደቡብ አፍሪካ፣ ሌላው ከህንድ እንደሆነ ነው የገለጸችው። ይህንኑ ተከትሎ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ተጓዦች ወደ ኢንዶኔዥያ ከመሄድ እንዲቆጠቡ መክሯል። የኮቪድ መከላከያ ክትባት የወሰዱም ቢሆኑ በለውጦቹ ቫይረሶች ሊያዙና ሊያዛምቱ እንደሚችሉ ነው ሲዲሲ ያሳሰበው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግጭት ቀጣናዎች ያሉ የጤና ሰራተኞች የደህንነት ጥበቃ እንዲደረግላቸውና ጥቃት የሚያደርሱም በተጠያቂነት እንዲያዙ ከ5 ዓመታት በፊት የመጀመሪያውን ውሳኔ ማሳለፉ ይታወሳል። ይሁንና ባለፉት ዓመታት ውስጥ በጤና ሰራተኞች፣ በቁስለኞችና በህመምተኞች ላይ የሚፈጸመው ግድያና አካላዊ ጥቃት እንደቀጠለ መሆኑ ተገልጿል። የቀይ መስቀል ዓለም አቀፍ ኮሚቴ ዛሬ ሰኞ ባወጣው መግለጫ ውሳኔው ከተላለፈ ወዲህ በሀገሮች የጤና ስርዓቶች ላይ በተፈጸሙ በሺዎች የተቆጠሩ ጥቃቶች ጤና ሰራተኞችና ታካሚዎቻቸው ለስቃይ ተዳርገዋል ብሏል። አያይዞም መግለጫው የሕክምና ተቋማትና የህሙማን ማጓጓዣ ተሽከርካሪዎች ላይ ዝርፊያና ውድመት ተፈጽሟል ብሏል። የክትባት መርሃ ግብሮችን ጨምሮ የህዝብ ጤና አገልግሎቶች ላይ ጥቃት መድረሱንም ነው ያመለከተው። እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 በነበሩት ዓመታት በ33 ሀገሮች ውስጥ በአማካይ 3780 ጥቃቶች እንደደረሱ የገለጸው ቀይ መስቀል ከዚህ ውስጥ 2/3 የደረሰው አፍሪካና መካከለኛው ምስራቅ ውስጥ እንደሆነ ጠቅሷል። ኮቪድ-19 ጥቃቶቹን ጋብ እንዳላደረገ የገለጸው ቀይ መስቀል ባለፈው ዓመት ከየካቲት እስከ ሐምሌ በነበሩት ወራት ውስጥ በጤና ሰራተኞች፣ በታካሚዎችና በጸረ ኮቪድ-19 ተቋማት ላይ 611 የኃይል ጥቃቶች መፈጸማቸውንና ይህም ለወትሮ በአማካይ ይደርስ ከነበረው በ50 ከመቶ የበለጠ መሆኑን አስታውቋል። ICRC በግጭትና አጣዳፊ ሁኔታዎች ወቅት ደህንነቱ የተጠበቀ የጤና አገልግሎት ተደራሽ እንዲሆን የጤና ጥበቃና ተያያዥ አደጋዎች መርሃ ግብር ኃላፊው ማሲየዥ ፓልኮውስኪ በጉዳዩ ላይ አስተያየታቸውን ሰጥተውበታል። የጤና ሰራተኞችንና የታካሚዎች ደህንነትን ለማረጋገጥ በፖለቲካ መሪዎች ዘንድ ፈቃደኝነቱም ሆነ ቀውሶች እንደሚከሰቱ ገምቶ የመዘጋጀቱ ጉዳይ ጉድለት እንዳለበት ነው ያመለከቱት። አጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጂ7 አባል ሀገሮች አቻዎቻቸው ጋር ለመነጋገር ወደ ለንደን ተጉዘዋል። ለሶስት ቀናት በሚካሄደው መደበኛ ስብሰባና ከጉባኤው ውጪም በሚካሄዱ ውይይቶች ከሚነጋገሩባቸው ጉዳዮች መካከል የኮቪድ-19 ወረርሽኝ፣ ሩሲያና ቻይናን የሚመለከቱ እንደሚገኙበት ነው የሚጠበቀው። የውጭ ጉዳይ ሚኒስትሮቹ ዛሬ ማታ ራት ላይ በሚያካሂዱት ውይይት በቅርብ ዓመታት የኒውክሌር መርሃ ግብሮቻቸው የድርድር ትኩረቶች ሆነው የከረሙት ሁለት ሀገሮች ኢራንና ሰሜን ኮሪያን አንስተው እንደሚነጋገሩ ታውቋል። ዛሬ ከውጭ ጉዳይ ሚኒስትር ብሊንከን ጋር የተገናኙት የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ኢዩ ዮንግ በሰጡት ቃል ዩናይትድ ስቴትስ ሰሜን ኮሪያን የሚመለከተውን ፖሊሲዋን መገምገሟን ተከትሎ በጉዳዩ ዙሪያ ከሀገራችሁ ጋር በጥልቅ የሚዳስሰው ውይይት ለማድረግ እድል በማግኘታችን እናመሰግናለን ብለዋል። የባይደን አስተዳደር ባለፈው አርብ በሰጠው መግለጫ ሰሜን ኮሪያን አስመልክቶ ከድብቋ ኮሚኒስት ሀገር ጋር ለመነጋገር በሩን ክፍት ያደረገ ስትራቴጂ እንደሚከተል ማስታወቁ ይታወሳል። ከጃፓኑ አቻቸው ቶሲሚቶ ሞቴጊ ጋርም የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ሀገሮች የሰሜን ኮሪያን የኒውክሌርና የተወንጫፊ ሚሳኤል መርሃ ግብሮች አስመልክቶ የጋራ ስጋት ያላቸው መሆኑን ገልጸው በመሆኑም ከደቡብ ኮሪያ ጋር በመተባበር ጉዳዩን ለመፍታት ቁርጠኞች ነን ብለዋል። ሚስተር ብሊንከን ከብሩናይ የውጭ ጉዳይ ሚኒስትር ዳቶ አሪዋን ዮሶፍ፣ ከህንድ የውጭ ጉዳይ ሚኒስትር ሱብራሃማኒያም ጃይሴንካ እንዲሁም ከብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ጋር የሚነጋገሩ ሲሆን ሁለቱ ሚኒስትሮች አፍጋኒስታን፣ ኢራን፣ ቻይናን እንዲሁም ንግድን በተመለከቱ ጉዳዮች እንደሚወያዩ ከብሪታንያ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። ይህ በዚህ እንዳለ ቻይና በቅርብ ጊዜያት ከሀገሯ ውጪ ጠባጫሪነቷን እያባባሰችና ይበልጡንም በጠላትነት ባህሪ እየተንቀሳቀሰች ናት ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማታ በተላለፈ ቃለ መጠይቅ ተናገሩ። ለሲቢኤስ ቴሌቪዥን 60 ሚኒትስ መርሃ ግብር በሰጡት ቃለ መጠይቅ ዋሽንግተን ከቻይና ጋር ወደ ወታደራዊ ፍጥጫ ታመራ እንደሆነ ተጠይቀው በሰጡት መልስ እዚያ ደረጃ ላይ መድረስም ሆነ ወደዚያ ማምራት የሁለቱንም ሀገሮች ጥቅም በእጅጉ የሚጻረር ነው ብለዋል። አክለውም ባሳለፍናቸው በርካታ ዓመታት ውስጥ ቻይና በሀገር ውስጥ የምታደርሰውን ጭቆና ማባባሷንና በውጭም በጠበኝነት እየተንቀሳቀሰች መሆኗን አስተውለናል ብለዋል ሚኒስትሩ። ቻይና በአያሌ መቶ ቢሊዮን ዶላሮች የሚገመት የዩናይትድ ስቴትስ የንግድ ሚስጥሮችና የአእምሮ ሀብቶች ሰርቃለች ስላሉት ሪፖርቶች የተጠየቁት ሚኒስትሩ ጉዳዩ የባይደንን አስተዳደር አሳስቧል ብለዋል። አያይዘውም ፍትሐዊ ባልሆነና በጠላትነት መንገድ በመፎካከር አድራጎት የሚወሰድ ነው ብለዋል። ለዚህም አጸፋ ተመሳሳይ ቅሬታ ያላቸውን ሌሎች ሀገሮች በማሰባሰብ ይህ ሊሆን የማይገባውና የማይችል መሆኑን ቤጂንግን ለማሳወቅ ጠንክረን እየተንቀሳቀስን ነው ሲሉ አክለዋል። ትናንት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃለ መጠይቅ መልስ እንዲሰጥ በዋሽንግተን የቻይና ኤምባሲ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። መጨረሻም ኢራን ከምዕራባውያን ጋር ግንኙነት ያላቸውን እስረኞች ልትለቅ በለውጡ በብዙ ቢሊዮን ዶላር የሚቆጠር የኢኮኖሚ እርዳታ ልታገኝ ከዋሽንግተንና ከብሪታንያ ጋር ስምምነት ላይ ደርሳለች ተብሎ በኢራን መንግስት ቴሌቪዥን የቀረበውን ዘገባ ዩናይትድ ስቴትስ አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት እሁድ በሰጡት ቃል የእስረኛ ልውውጥ ስምምነት ተደርጓል የሚለው ሪፖርት እውነት አይደለም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 25 2013 ዓመተ ምህረት ምሽት ፕሮግራም ነው።
እንድን ያለኝ እስኪ ብዬ አሰብኩኝ። የተጣለሁት ሰው አለ ይቅርታም ጠይቀው፣ የተበደርኩት ብድር አለ፣ ምንድን ነው የሰራሁት? ለዛ ብዬ ራሴን እንድገመግብ እንዳስብ ያደረገኝ ነገር ነው። ለኢትዮጵያውያን ወገኖቼ ከዚህ ጊዜ የበለጠ መልካም እድል የለም። በጎ ነገርን በመስራት ክፋትን መበቀል እንደምንችል
ስዊድን በሚገኝ አንድ ሆስፒታል የድንገተኛ ሕክምና ክፍል የሚያገለግሉት ዶክተር ዳዊት በቀለ ናቸው የሰማችኋቸው። ራሳቸው የኮቪድ-19 ታማሚ የነበሩበትን ሁኔታ ጨምሮ የገዛ ገጠመኞቻቸውን መለስ ብለው ካስቃኙበት ቃለ ምልልስ የተወሰደ ነው። ቆየት ብለው በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ሶማሊያ ወደ ምርጫ ያመራች ባለችበት በዚህ ወቅት በአፍሪካ የፕሬስ ነጻነት ውስጥ የመጨረሻውን ደረጃ ያዘች መሆኑን የፕሬስ መብት ተሟጋቾች ገልጸዋል። የሶማሊያ ባለስልጣናት ለጋዜጠኞች መብት የበለጠ መስራት ይኖርባቸዋል በማለትም አሳስበዋል። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ ከመቋድሾ የቪኦኤ ሪፖርተር መሐመድ ካዬ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ባለፉት 4 ወራት ውስጥ የሶማሊያ ባለስልጣናት 3 የሚዲያ ተቋማትን በመወረር እስከ 30 የሚደርሱ ጋዜጠኞችን አስረዋል። ባለፈው መጋቢትም ፖሊስ 2 የሞቃዲሾ ጋዜጠኞችን ተመሳሳይ ስራ ላይ በነበሩ ሌሎች ሰዎች ተኩስ በመክፈት ያቆሰላቸው መሆኑን ተመልክቷል። እንደ ሶማሊያ የጋዜጠኞች መብት ተሟጋች ቡድን ከሆነ እነዚህ ሁሉ የሚፈጸሙት በሶማሊያ መንግስት ብሔራዊ የደህንነት ተቋምና ፖሊስ አማካኝነት ነው። ቢሻር መሐመድ የሱፍ የሞጣ ቃብል ሬዲዮ አዘጋጅ እንደ አውሮፓ አቆጣጠር ሚያዝያ 27 ፖሊስ በጣቢያቸው ላይ ባደረገው ወረራ የደረሰበት ስብራት እስካሁን ድረስ ያለ ሲሆን በርካታ ንብረቶቹም የተወረሰበት መሆኑን ገልጿል። እንዲህ ይላል መሐመድ።
in amreen ina dirbiga madax saarno ina kisijeesano kadibna waxa uu soo gudbeena qaybta oo studiyaha oo warqabadka wixii yaala qalabka computeriga agabey qaateen
police wada gaazeteeyoochu biro sabro ndagaba girfaatna dibdaba saydirsibaacho saratanyoochu bamuru ijjaachawna indisatu mastanqaqiya sattawachawal laptopochin jemro buzu yetaabiyaw nibrat ba police yetorrese sihon skahun dres yaltemellesallacho mohonun tanagrawal
ሶማሊያ ለጋዜጠኞቹ ምቹ ያልሆነችና እጅግ አደገኛ ከሆኑ አገሮች መካከል አንዷ መሆኗ የሚታወቅ ሲሆን አሁንም እንደዚያው ናት። ባለፈው መጋቢት ወር በጋልካዮ በሚገኘው መኖሪያ ቤቱ ለተገደለው ጋዜጠኛ ኃላፊነቱን አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። ይሁን እንጂ መችና በምን መንገድ መካሄድ እንዳለበት መግባባት ያልተደረሰበት ምርጫ በጋዜጠኞቹ ላይ ተጨማሪ ጫና የፈጠረ ሲሆን ዛቻዎችንም አስከትሏል። አብደላ ሙአሚን የሶማሊያ ጋዜጠኞች ተወካይ ዋና ጸሐፊ እንዲህ ይላል።
ጋዜጠኞች ላይ የሚካሄደው ጥቃትና ዛቻ እየጨመረ ነው። ይህ ደግሞ የሆነው በሶማሊያ ይካሄዳል በተባለው ምርጫና እየተካሄደ ባለው ወሳኝ ሽግግር ወቅት የተነሳ ነው።
ሞአሚ እንደሚለው የሶማሊያ ባለስልጣናት በቀጠሯቸው ሰዎች አማካይነት የፌስቡክ አድራሻዎችን የፈተሹና በድረገጽ የሚወጡ ሪፖርቶችን ያከላከሉ ነው። የሶማሊያ ጋዜጠኞች ስብስብ ዋና ጸሐፊ አብዱላ ሞአሚን እንዲህ ይላል።
We are also concerned about the use of Facebook's content management system called
ደረጃውን የተበቀ የማህበረሰብ አጠቃቀም በሚል ስለ Facebook አጠቃቀምና ይዘቱን በሚያቀናብረው ስርዓትም ቢሆን ጥርጣሬ አለን። ይህንን ምክንያት አድርገው ጋዜጠኞችን ለማፈንና በሶማሊያ ጋዜጠኞች የሚቀርቡትን ከሀገር ቤት የሚወጡትን ገለልተኛ ዘገባዎች ለመገደብ ጥረት እያደረጉ ነው። ይህ ጋዜጠኞችን በጣም እየጎዳ ነው። ጋዜጠኞች ፌስቡክ ላይም ሆነ ሌላው ማህበራዊ ሚዲያ ላይ አንድ ዘገባ ሲያቀርቡ ይህንን ሆን ብለው የሚጠባበቁ የመንግስት ሰዎች ዘገባዎቹን ከየማህበራዊ ሚዲያው ገጽ ያጠፏቸዋል ወይም ሳንሱር ያደርጓቸዋል።
የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል ጽፈት ቤት የዓለም የፕሬስ ቀንን አስመልክቶ ባወጣው መግለጫ የሳቸው አስተዳደር የሶማሊያ ጋዜጠኞችን ስራና ደህንነት ለመጠበቅና ለማሻሻል ከመንግስት ተቋማት የሚገኙ መረጃዎችን የሚያገኙበትን መንገድ ለማመቻቸት ጠንክሮ እየሰራ መሆኑን አስታውቋል። የሶማሊያ ሚዲያዎችም ከሐሰተኛና ካልተጣሩ ወሬዎች በመቆጠብ ለአገሪቱ ሰላም እና ግንባታ የራሳቸውን አስተዋጽኦ ማድረግ እንዳለባቸው አሳስቧል። ምርጫውን ተከትሎ ሊነሱ ለሚችሉ ሁከቶችም ጋዜጠኞቹ ምክንያት እንዳይሆኑ ጠይቋል።
ተከታዩ ዘገባም ከዚሁ ከፕሬስ ነጻነት ቀን ጋር የተያያዘ ነው። የኮሮና ቫይረስ ወረርሽኝ በመገናኛ ብዙሃን ባለሙያዎች ላይ ያሳደረውን ጫናም የሚዳስስ ይሆናል። ዛሬ በዓለም ዙሪያ እየተከበረ ያለውን የፕሬስ ነጻነት ቀን በማስመልከት መንሽ የቆየ ኢትዮጵያ ውስጥ የሚሰሩ ጋዜጠኞች ባለፈው አንድ ዓመት ውስጥ እያሳለፉት ያለውን ተግዳሮት የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል።
ፋሲካ ታደሰ ላለፉት 8 ዓመታት በተለያዩ የህትመት ሚዲያዎች ላይ ከጋዜጠኝነት አንስቶ እስከ አዘጋጅነት ድረስ በኃላፊነት ሰርታለች። ሆኖም ያለፈው አንድ ዓመት ለኢትዮጵያ ሚዲያ እጅግ ፈታኝና ብዙዎችን ከገበያ ያስወጣ እንደነበር ትገልጻለች።
መጀመሪያ ትልቁ የነበረው ችግር የኮሮና ቫይረስ መምጣትን ተከትሎ በጣም በተለይ በፋይናንሻል ወይ ደግሞ በገቢ በኩል ከፍተኛ ጫና ፈጥሮ ነበረ። በጣም ብዙ ሚዲያዎች ገቢ ቀንሰው ነበር። የተዘጉም ወይ ደግሞ ከገበያ ወጡ የተለያዩ የሚዲያ ድርጅቶች ነበሩ። እኔ የምሰራበት የነበረው ድርጅት በገቢ በኩል በጣም ተዳክሞ ወይ ደግሞ ገቢው በጣም ተቀዛቅዞ የተወሰኑ ወራትም በኪሳራ የሰራበት ጊዜ ነበር። ከገቢ ባለፈ ደግሞ ሰራተኞች በጣም አስፈሪው የነበረበት ወቅት እንዳሁን ሳንላመደው በፊት በጣም ብዙ ጋዜጠኞች ስራ ያቆሙበት ጊዜ ነበር።
የኮቪድ-19 ወረርሽኝ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የሚገኙ የተለያዩ የሙያ ዘርፎች ላይ ትልቅ ተጽዕኖ አድርሷል። በኢትዮጵያም የታየው የውጭ ምንዛሬ እጥረት፣ የውጭ ንግድ ገቢ መቀነስና የሀገር ውስጥ ምርት አለማደግ ያስከተለው የኢኮኖሚ መዳከም ለማስታወቂያ የሚወጣውን ወጪ በመቀነሱ አስቀድሞም ዲጂታል ሚዲያ መስፋፋት ምክንያት የተዳከመውን ዘርፍ ከገበያ ውጪ ያደረገው መሆኑን ፋሲካ ታሰምርበታለች።
የኢኮኖሚው መዳከምና መቀዛቀዝ በጣም ብዙ የማስታወቂያ አሰሪ ድርጅቶች ማስታወቂያ እንዳያሰሩ ወይ ደግሞ ለማስታወቂያ የሚያወጡትን ገንዘብ እንዲቀንሱ አስገድዷቸዋል እና በዚህ ምክንያት እየታገለ የነበረ የሚዲያ ዘርፍ ነው የኮሮና ቫይረስ መጥቶ ተጨማሪ ጫና የፈጠረበት እና የተወሰኑ የሚዲያ ድርጅቶች ከስራ ውጭ እንዲሆኑ፣ የሰራተኛ የመክፈል አቅም እንዳይኖራቸው ወይ ደግሞ ብሮድካስተር ከሆኑ የማሰራጫ ክፍያ መክፈል፣ የቤት ኪራይ፣ አስተዳደራዊ ወጪዎች ማድረግ እንዲሳናቸው እና ከስራ እንዲወጡ ያደረገው እና በጣም ዘርፈ ብዙ ከተለያየ አቅጣጫ የመጣ ጫና ነበረበት የሚዲያ ዘርፉ በተለይ በፋይናንስ ወይ በገቢ ረገድ።
ከኮሮና ቫይረስ በተጨማሪ ያለፈውን ዓመት ለኢትዮጵያ መገናኛ ብዙሃን ፈታኝ ያደረገው የፖለቲካ አለመረጋጋትና ያንን ተከትሎ የመጣው የደህንነት ችግር ነው። ከዚህ ቀደም መንግስት በሚያወጣቸው አፋኝ ህጎች ምክንያት ለእስር፣ እንግልትና ስደት ይዳረገ የነበረው ሚዲያ አሁን ካልታወቁ ግለሰቦችና ቡድኖች ጥቃትና ዛቻ እንደሚደርስበት በአሻም ቴሌቪዥን ረዳት አዘጋጅ ሆነችው ካሳዬ ዳምጤ ታስረዳለች።
ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው
በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ቤስቲንግነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ሰር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም ደቦ ፍርድ መፍረድ ለምሳሌ ቤስቲንግነት ጥግ በመድረሱ ሁሉም ወደ ራሱ ሄጄ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንድዘግብ ሌላኛውም የራሱን ጥዲቼ እንደዚህ ተደርጋል እንደዚህ ሆናል ብዬ እንድዘግብ ነው የሚፈልገው። ስለዚህ አሁን ከመንግስት ብቻ አይደለም ፈተናው፣ መንግስት ያስረኛል፣ እንዲህ ያደርገኛል፣ እንደዚህ ተጽዕኖ ያደርሰኛል፣ ይህን ብዘግብ ይህን ባደርግ አይደለም። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ አካባቢው ስልክ ቁጥሩ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፈጠሩት እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል።
በኢትዮጵያ ውስጥ በእጅጉ የተንሰራፋው ብሔርን መሰረት ያደረገ ጽንፈኝነትም በግልም ሆነ በመንግስት የመገናኛ ብዙሃን ተቋማት ለሚሰሩ ጋዜጠኞች ትልቁ ፈተና እንደሆነ ላለፉት 5 ዓመታት በሸገር ሬዲዮ እየሰራች የምትገኘው ምህረት ስዩምም ትስማማበታለች። ኢትዮጵያ ያለችበት የፖለቲካ ሁኔታ ጋዜጠኛው መሀል ላይ ሆኖ ስራውን እንዳይሰራ እያደረገው ነውም ትላለች።
ያው ጋዜጠኛ የሚሰራውን ያውቃል። የግጭት መነሻ መሆን የለበትም፣ አባባሽም መሆን የለበትም። መሀል ላይ ሆኖ ነው የሚሰራው እና ያንን ሰው አይረዳውም እና ያንን ባለመረዳት በቃ የማይወራውንም ሁሉ ሰው እንድታወሪለት ይፈልጋል። ያን ደግሞ ተጽዕኖ መጣ ብዬ የማስበው ሶሻል ሚዲያ ላይ ማንም እየተነሳ ስለሚጠፍ ጋዜጠኝነትን በዛ ልክ የማየት ነገር ብዙ ችግር ሆኗል ብዬ አስባለሁ። በተለይ ከዚህ ከቅርብ ዓመታት ወዲህ በተለይ ግጭቶቹ ትንሽ አስቸጋሪ ሆኖብናል።
ፋሲካም እነዚህ ማንነታቸው በውል ካልታወቁ አካላት የሚደርሱ ማስፈራራቶችና ጥቃቶች ጋዜጠኞች እንደ ልብ ወደ ተለያዩ አካባቢዎች ተንቀሳቅሰው እንዳይዘግቡና ለደህንነታቸው እንዲፈሩ እንዳደረጋቸው ትናገራለች።
የባለፈው ምናልባትም 1 ዓመትና 2 ዓመት አካባቢ ግለሰቦች አሉ እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆነው ሚዲያ ላይ ወይ ደግሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ። የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቻው ከሁሉም በኩል ነው። ምናልባት ከህዝብም በኩል አንዳንድ ጊዜ የሚመጡ ጫናዎች አሉ። ለምሳሌ ህዝቡ ብዙ ሊሰማው የማይፈልገው ወይ ያልወደደው አይነት ዘገባ ካለ እንደ ሶሻል ሚዲያ ላይ ወይ ደግሞ የተለያዩ ቦታዎች ላይ በዛ ጋዜጠኛ ላይ ካምፔን አይነት ወይ ዘመቻ አይነት የመክፈት ነገር ነበር እና እሱም ሌላው የሚያስፈራው ከባድ ነገር ነበረ።
ሌላው ለረጅም ዓመታት ሊፈታ ያልቻለው እና አሁንም ለኢትዮጵያ መገናኛ ብዙሃን ትልቅ ችግር ሆኖ የቀጠለው መረጃ የማግኘት ችግር ነው። ይህ በተለይ ለግል የሚዲያ ተቋማት ፈታኝ እንደሆነና አንዳንዴም ሀገር ውስጥ የሚሰሩ ጋዜጠኞች መረጃን ከውጭ ሚዲያ ወይም ከማህበራዊ ትስስር ገጾች ላይ እንዲወስዱ እያስገደዳቸው እንደሆነ ካሳይ ትገልጻለች።
የመንግስት የስራ ኃላፊዎችን ማግኘትም በጣም ከባድ ነው። ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በሰዓት ደውይ እያሉ መረጃ ከመስጠት ማፈግፈግ፣ ፈቃደኛ ለመሆን ነገር በጣም ይስተዋላል። በተለይ ለግል መገናኛ ብዙሃን የመረጃ አክሰስ በጣም ከባድ ሁኔታ ላይ ደርሷል። ስራ መስራት ሁሉ እስኪከብድ ድረስ ዜናዎቻችንን ሌሎች ሚዲያዎች በተለይም የውጭ ሚዲያዎች እስኪነጥቁን ድረስ ወይም አናገኝም ብለን በተስፋ መቁረጥም ድሮፕ የምናደርጋቸው ስቶሪዎች ይኖራሉ። ወይም ሚዛናዊ እስኪሆን ድረስ የመንግስትን ሳይድ ልስማ እስክል ድረስ በእኔ ዜናውን ባለማስተላለፌ እየተጠቃ ወይም እየተጎዳ የሰላም እጦት ውስጥ እየታወከ ያለ የማህበረሰብ ክፍል አለ እና በጣም ከባድ ጊዜ ነው።
ከላይ የተነሱት ችግሮች እንዳሉ ሆነው ሴት ጋዜጠኞች በኃላፊዎቻቸው ብቁ ሆነው አለመታየት ጀምሮ እስከ የጾታ ትንኮሳዎች የሚደርሱ ተጨማሪ ተግዳሮቶችንም ያስተናግዳሉ። በዚህም በስራቸው ብቁ ሆነው እንዳይታዩ፣ ለኃላፊነት እንዳይታጩ ወይም ኃላፊነት ላይ ቢቀመጡም ከስራቸው ያሉ ሙያተኞች ያለመታዘዝ ችግር እንደሚገጥማቸው ፋሲካ ትናገራለች። ጾታዊ ትንኮሳንም ጨምሮ
ጾታዊ ጥቃት ያጋጥማል ያለ ነው። ወጥቶ ብዙ ሰዎች ስለማይናገሩና ራሳቸውን ስለማይገልጹ ነው እንጂ ምክንያቱም ከህዝቡ ይመጣብናል ብለው የሚያስቧቸው ጫናዎች ምክንያት ወጥቶ ያለመናገር ነገሮች አሉ እንጂ እንደዚህ አይነት ነገሮች በደንብ እንደሚያጋጥሙ ይታወቃል። በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ችግሮችና ጫናዎች ናቸው።
ምህረትም በዚህ ተስማማለች። ለመረጃ ከሚያገኟቸው ግለሰቦች ጀምሮ እስከ ማህበራዊ ትስስር ሚዲያዎች ድረስ ሴት ጋዜጠኞች የተለያዩ ጾታዊ ጥቃቶች ይደርስብናል ትላለች።
በተለይ ኢንተርቪው ልታደርግ ስትሄጂ፣ ይሄ የኤክስክሉሲቭ ኢንተርቪው አሁን ቢሮ ውስጥ ሊሆን ይችላል ወይ የሆነ ስራ ላይ ያለ ሰው በኋላ ለምን ተገናኝተንሻን በጣም ወይ ስልክሽን ስጭኝ፣ እንደዚህ አይነት ነገሮች ያጋጥማሉ ወይም አጋጥሞኛል ብዙ። ያ እንደዚህ አይነት ቻሌንጆች አሉ። አንከሮችን ኒውስ አንከሮችን የሆነች ትንሽ ስህተት ከሰራሽ ከወንድ ይልቅ እሷ ላይ ነው ጎልቶ የሚታየው። በአለባበሷ ይብን ሴቱ የሚያደርጉ አሉ። አንዳንድ ጊዜ በቃ እዚህ ላይ አንድ ልጅ አስታውሳለሁ እና አለባበሷን ዙም እያደረጉ ምናምን እንደዚህ ያሁን የማሽማቅ ወንድ ልጅ ቢሆን እንደዛ አይነት ነገር አይደርስበትም እና እንደዚህ አይነት ችግሮች አሉ።
የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ መቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በቅርቡ ጸድቆ የወጣው የመገናኛ ብዙሃን ሕግ የተወሰኑ መሻሻሎች ቢታዩበትም በተለይ የአቅም መዳከምና ጽንፈኝነት የሚዲያ ተቋማት ትክክለኛና ሚዛናዊ መረጃ እንዳያቀርቡ የአንድ አይነት አመለካከት ብቻ መጠቀሚያ እንዲሆኑም እያደረጋቸው እንደሆነ ባለሙያዎቹ ይመሰክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። በድሬዳዋ በቀጣይ ቀናት ከባድ ዝናብ ስለሚኖር ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀረበ። በትላንትናው ዕለት በጣለው ዝናብ የአንድ ድርጅት ግንብ ፈርሶ 3 ቤቶች ውስጥ የነበሩ 9 ሰዎች ህይወት አልፏል። አስተዳደሩ ለተመሳሳይ ጉዳት ተጋላጭ ናቸው ያላቸውን 22 አባወራዎች ከአካባቢው አንስቶ በጊዜያዊ መጠለያ ማስፈሩን የዕለት ደራሽ ድጋፍ እያደረገ መሆኑን የአስተዳደሩ አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት አስታውቋል። አዲስ ቸኮል ዝርዝሩን ያስደምጠናል።
አደጋው ከደረሰ በኋላ መግለጫ የሰጡት የፖሊስ ኮሚሽን ቃል አቀባይ ምክትል ኢንስፔክተር ባንታለም ግርማ በትላንትናው ዕለት የደረሰው አደጋ መንስኤ በጎርፍ የፈረሰ ግንብ ቤቶች ላይ በመውደቁ ነው ብለዋል።
በድሬዳዋ ከተማ ቀበሌ 03 ሸመንተረ እየተባለ በሚጠራው አካባቢ ወይም በቀድሞ ሲሚንቶ ፋብሪካ ዙሪያ ባለው የባሻንፈር ትሬዲንግ ይዞታነት የሆነ እስከ 50 ሜትር የሚገመት የግንብ አጥር በመፍረሱ አጥሩን ተከትለው ከአጥሩ ስር የነበሩ 3 መኖሪያ ቤቶች ላይ ፈርሶ በመውደቁ በ3ቱ መኖሪያ ቤቶች ውስጥ የነበሩ የ9 ሰዎች ህይወት አልፏል። ከነዚህ 9 ሰዎች ውስጥ የ3 ወር ጨቅላ ህፃንን ጨምሮ ሌሎች 2 ህፃናቶች ይገኙበታል። እንግዲህ በአጠቃላይ 3 ህፃናቶች ህይወታቸው አልፏል ማለት ነው።
አደጋው እንደተከሰተ ወደ ስፍራው ፖሊስ ደርሶ እንደነበር የተናገሩት ምክትል ኢንስፔክተሩ፣ ሆኖም የነፍስ አድን ስራው አልተሳካም ነበር ብለዋል። የአየር ትንበያ መረጃዎች እስከ ፊታችን አርብ ድረስ በየዕለቱ ከባድ ዝናብ እንደሚኖር ያመለክታል። ህብረተሰቡም ከዚህ አንጻር አስፈላጊውን ጥንቃቄ እንዲያደርግ ነው ምክትል ኢንስፔክተር ባንታ ለሚያሳሰቡት።
ይህ አደጋው የተከሰተበት ቦታ ላይ ይሄ ድርጅት ቦታውን ለማልማት ተነስቶ ረጅም ጊዜ ታጥሮ የቆየ ቦታ ነው። ስለዚህ ከዚህ ጋር ተያይዞ አሁንም በቀሪ የግንቦቹ ክፍሎች ተመሳሳይ እጣ ፈንታ ገጥመው በዙሪያ ያሉ ቤቶች ላይ ጉዳቶች እንዳይደርሱ በአካባቢ ያለው የቀጠና ፖሊስና በደዳ ፖሊስ ኮሚሽን የተቋቋመ ኃይል ከአካባቢ ህብረተሰብ ጋር እየተነጋገረና ሁኔታዎች በምን መንገድ በቀጠል አለባቸው፣ የነዋሪዎች ደህንነት በምን መልክ መጠበቅ አለበት የሚለውን በአሁኑ ሰዓት እንግዲህ በዛ አካባቢ ላይ እየተሰራና እየተነጋገረ ያለበት ሁኔታ ነው።
ምክትል ኢንስፔክተሩ አደጋው ከመድረሱ በፊት በነበሩ ቀናትም በድምጽ ማጉያ ህብረተሰቡ አስፈላጊውን ጥንቃቄ እንዳደረግ ሲቀሰቅሱ እንደነበር አስታውቀዋል። ተጎጂዎችን ከመደገፍ አንጻርም ለሟች ቤተሰቦች የአንድ ወር የምግብ አቅርቦት ድጋፍ መደረጉን የአስተዳደሩ የአደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢብህ በቶለ ለቪዮ አስታውቀዋል። ከዚህ ባሻገር ለተመሳሳይ ጎርፍ ጥቃት ተጋላጭ የነበሩ 22 አባወራዎች ማለትም 46 ግለሰቦች ከቦታቸው እንዲነሱና ነንበሯን በሚገኙ ወጣት ማዕከል እንዲገቡ መደረጉን አቶ አርቢ አስታውቀዋል። ለተፈናቃዮችም ለእያንዳንዳቸው ብርድ ልብስ፣ አንሶላ፣ ፍራሽና እንዲሁም የዕለት ምግብ እየቀረበ እንደሚገኝ ነው አቶ አርቢ የገለጹልን። የዝናብ ወቅት እንዳለፈም ተጎጂዎችን መልሶ የማቋቋም ስራ እንደሚሰራ አቶ አርቢ ለቪዮ አስታውቀዋል። አስቀድሞ የቅድመ ማስጠንቀቂያ ስራ በመሰራቱ የደቻቱና ቡትዩ ወንዞችን ጉዳት መከላከል ተችሏል የሚሉት አቶ አርቢ ያልታቀደው የግለሰብ ግንብ ፈርሶ ይህ ችግር መከሰቱ አሳዛኝ አጋጣሚ ሲሉ ገልጸውታል። ከግለሰቦች ሞት ባሻገር በተለያዩ አካባቢዎች በጎርፎ የተነሳ የመንገዶች መዘጋጋት የተፈጠረ ሲሆን የአሸዋ ኮንክሪት ርብራብ ድልድይም ፈርሷል። በዛሬው ዕለት በአስተዳደሩ መንገዶች ባለስልጣን አማካኝነት የተዘጋጉ ቦታዎችን የመጠረቅ ስራ ሲሰራ መዋሉን የደረሰ መረጃ ያመለክታል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ከ
ተከታዩ ዘገባ ወደ ህንድ ይወስደናል። ህንድ ውስጥ የኮሮና ቫይረስ ወረርሽኝ በከፍተኛ ደረጃ በተዛመተበት በአሁን ወቅት ከህንድ ወደ ዩናይትድ ስቴትስ የሚደረገው ጉዞ በያዝነው ሳምንት እንደሚገደብ ታውቋል። የባይደን አስተዳደር አቅርቦቶችን እየላከ ነው። አንዳንድ ሰዎች ግን ዩናይትድ ስቴትስ ከዚያም በላይ ማድረግ አይገባትምን የሚል ጥያቄ እያነሱ ይገኛሉ። የአሜሪካ ድምጽ ዘጋቢ ሚሼል ኩዊን ያጠናቀረችውን ዘገባ አዳነች ፍሳህዬ ታቀርበዋለች።
ህንድ በከፍተኛ የኮቪድ-19 መዛመት ምክንያት እየታመሰች ባለችበት በአሁኑ ወቅት የባይደን አስተዳደር የመከላከያ ቁሶችን፣ ኦክሲጅን፣ የአፍና የአፍንጫ መሸፈኛ ጭንብሎችን እና የመመርመሪያ እቃዎችን እየላከ ነው። ከህንድ ወደ ዩናይትድ ስቴትስ የሚደረገው ጉዞ ከነገ ጀምሮ ገደብ ይጣልበታል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጃክ ሱሊቫን ኤቢሲ በተባለው የቴሌቪዥን ጣቢያ ሲናገሩ
የተለያዩ የኮቪድ-19 አይነቶች መኖራቸው አሳስቦናል። የመዛመቱ ጉዳይም ያሳስበናል። የህይወት መጥፋትና ህንድ ውስጥ ወረርሽኙ ከቁጥጥር ውጪ በሆነበት በአሁኑ ወቅት የሚያስከትለው ሁኔታም ያሳስበናል።
ህንድ በአሁኑ ወቅት ከ19 ሚሊዮን በላይ የሚሆኑ የተረጋገጠ በቫይረስ የተያዙ ሰዎች አሏት። ከ215,000 በላይ የሚሆኑት ደግሞ ህይወታቸውን አጥተዋል ይላል የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ጉዳይ ማዕከል። ዩናይትድ ስቴትስ ውስጥ ከአንድ ሶስተኛ በላይ የሚሆኑ አሜሪካውያን የተሟላ የኮቪድ-19 ክትባት አግኝተዋል። አንዳንድ ክፍላተ ግዛት በቂ የክትባት አቅርቦት እንዳላቸው ተናግረዋል። የባይደን አስተዳደር 60 ሚሊዮን የሚሆን የአስትራዜኒካ ክትባት ለሚያስፈልጋቸው ሀገሮች እንደሚያከፋፍል ተናግረዋል። አስትራዜኒካ ክትባት በዩናይትድ ስቴትስ ግን አልጸደቀም። የህዝባዊ ጤና ጉዳይ ጠበብት ዩናይትድ ስቴትስ ህንድንና ሌሎች እየታገሉ ያሉትን ሀገሮች ለመርዳት የቻለችውን ሁሉ ማድረግ አለባት ይላሉ። ዶክተር አሽሽ ጃሃ የብራውን ዩኒቨርሲቲ የህዝባዊ ጤና ክፍል ዲን ናቸው። የያዝነው ሳምንት ኤቢሲ በተባለው የቴሌቪዥን ጣቢያ ላይ ተናግረዋል።
We've got to help India get this under control for a variety of reasons. The humanitarian ones, certainly there are geopolitical issues.
ህንድ የወረርሽኙ መዛመት ችግር በቁጥጥር ስር ስለማዋል እንድትችል ብዙ ምክንያቶች መርዳት ይኖርብናል። አንደኛው የሰብአዊነት ጉዳይ ነው። የመልካም ምድራዊ የፖለቲካ ችግሮችም አሉ። ነገር ግን ከህዝባዊ ጤና አንጻር ሲታይ የኮቪድ-19 ወረርሽኝ በከፍተኛ ደረጃ ሲዛመት ለተለያዩ የኮቪድ አይነቶች መከሰት አመቺ ሁኔታ ይፈጥራል።
የባይደን ኤታማዦር ሹም ሮን ክላይን ሲቢኤስ በተባለው የቴሌቪዥን ጣቢያ ላይ ሲናገሩ ዩናይትድ ስቴትስ ህንድ 20 ሚሊዮን የሚሆን የክትባት መድኃኒት ለማምረት የሚያስችላት ጥሬ አላባ ለህንድ መላክዋን ጠቁመዋል። ህንድ የኦክስፎርዱ አስትራዘኒካ አይነት ክትባት እንድትሰራበት ማለት ነው። በቬርመንቱ ሴኔተር በርኒ ሳንደርስ የሚመሩ አንዳንድ የዩናይትድ ስቴትስ የምክር ቤት አባላት ሀገሮች የራሳቸው አይነት ክትባትን በፍጥነት ለማምረት እንዲችሉ የባይደን አስተዳደር የፈቃድ መብቱን እንዲያላላ ጠይቀዋል። የባይደን አስተዳደር ይህ ክትባት እንዴት በሰፊው ሊከፋፈል እንደሚችል፣ እንዴት በሰፊው ፈቃድ ለማግኘት እንደሚቻል በቅርቡ እንደሚያስታውቅ ሮን ክላይን ተናግረዋል።
አድማጮች፣ አሁን ምርጫን የተመለከቱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ኢትዮጵያ 6ኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውንን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚች አገር ዜጎች ተስፋና ስጋቶች እንደዚሁም የወደፊት ምኞቶች ምንድን ናቸው? ለስልጠና አዲስ አበባ የቆዩት የአሜሪካ ድምጽ ዘጋቢዎች በተለያየ ሙያ ላይ የተሰማሩ ዜጎችን አነጋግረዋል። እኛ ኢትዮጵያውያን በሚል ርዕስ የተዘጋጁትና በተከታታይ የሚቀርቡት ቃለ ምልልሶች የዛሬ ትኩረት 6ኛው አገራዊ ምርጫ ነው። እስክንድር ፍሬው ያቀርበዋል።
ለቃለ መጠይቁ ፈቃደኛ ለሆኑት ሰዎች ሁሉ የቀረቡት ጥያቄዎች ተመሳሳይ ናቸው። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር ከተቀመጡት የተለያዩ ዘርፎች ለዛሬ ከ6ኛው አገራዊ ምርጫ ጋር ለተያያዙ ጥያቄዎች በተሰጡት ምላሾች ላይ እናተኩራለን። የመጀመሪያው አስተያየት ሰጪ ራሳቸውን በማስተዋወቅ ይጀምራሉ።
ሰዓሊ በድሉ ሞላ እባላለሁ። የሙሉ ጊዜ ሰዓሊ ነኝ። በስዕል ጥበብ መኖር ከጀመርኩኝ እንግዲህ ከ25 ዓመት በላይ ሆነኛል። ከ25 ዓመት ውስጥ 14 ዓመቱን በብሔራዊ ሎተሪ አስተዳደር በዲዛይነር ነሰርቻለሁ። እንግዲህ ከ2010 ዓመት ጀምሮ የሙሉ ጊዜ ሰዓሊ ነኝ። እንግዲህ ምርጫ በራሱ አንድ የምትፈልገውን ፓርቲ ወይም የምትፈልገውን መሪ የምትመርጥበት ነው። ሁለተኛ ነገር ደግሞ አሁን ባለው የሰላም መደፍረስ ምክንያት እንግዲህ አገራችን ላይ ለስድስተኛ ጊዜ ነው ምርጫው የሚካሄደው። በዚህኛው ምርጫ መመረጥ የምፈልገው አካል አለ። ያ የምፈልገው አካል አገሪቷን ያለባትን ችግር ይፈታል ብዬ አስባለሁ። ስለዚህ ምርጫ ያለውን ችግር መፍቻ ነው ብዬ ነው የማስበው።
ለሳሊ በድሉ ሞላ የቀረበው ሌላ ጥያቄ ምርጫው ምን መፍትሄ ያመጣል ብለው ያስባሉ የሚል ነው።
ሊያመጣልን የሚችለው መፍትሄ ምንድን ነው? አገራችን ላይ የሰላም መደፍረስ አለ። እንግዲህ ይሄ የሰላም መደፍረስ የመጣው ነገር ምንድን ነው? እንግዲህ መንግስት የለም የሚል ስሜት ያላቸው አካላቶች አሉ። እነዛ በሚፈጥሩት ችግር ይመስለኛል እንደኔ ማለት ነው። ስለዚህ መንግስትም ጠንካራ እንዲሆን ያላደረጋቸው አንዳንድ ጉዳዮች ቢኖሩም የሚመረጠው መንግስት ወይም የሚመርጠው መንግስት ወይም ሌሎቹ ይሆነኛል ብለው የሚመርጡት መንግስት አገርን ሰላም ሊያመጣ ይችላል፣ የተፋለሰውን ችግር ሊፈታ ይችላል ብዬ አስባለሁ።
ለእርስዎ በዚህ ምርጫ ዋናው አንገብጋቢ ነገር ምንድን ነው የሚለው ደግሞ ለሳሊ በድሉ ለማ የቀረበ ሶስተኛው ጥያቄ ነው።
ከምርጫውም የበለጠ ትልቁ አንገብጋቢው ነገር ለእኔ የህዝቦችን ሰላም መጠበቅ ይመስለኛል። የዜጎችን ሰላም መጠበቅ ይመስለኛል። ዜጋው ሰላም ከሌለው ዜጋው በየቦታው እንግዲህ እንደምንሰማው እንደምናየው በተለያዩ ግጭቶች እየሞቱብን ነው። ህጻናቶች እየሞቱ ነው። እናቶች እየሞቱ ነው። ስለዚህ ትልቁ ነገር ሰላም ነው። ሰላም ከሌለ ምርጫውም እኮ ላይካሄድ ሁሉ ይችላል። አሁን ምን ሊፈጠር እንደሚችል ስለማናውቅ ማለት ነው። ስለዚህ መንግስት ትኩረት አድርጎ መስራት ያለበት ወይም መንግስት ነኝ ብሎ እየመራ ያለው አካል መስራት ያለበት ትልቁ ነገር ሰላም ላይ መስራት ያለው የዜጎችን ደህንነት ማስጠበቅ። ሰው የሰላም ደህንነት ስሜት ካልተሰማው ምርጫው ይህን ያህል አንገብጋቢ ጉዳይም አይመስለኝም።
ለቀጣዩ አስተያየት ሰጪ የቀረቡት ጥያቄዎችም ተመሳሳይ ናቸው። ለምን ይመርጣሉ ከሚለው በመጀመር
መሬድ ማዳ እባላለሁ። ሽሮ ሜዳ አካባቢ በሽመና ስራ እየሰራው ከልጅነት እስከዚህ ሲተዳደር ነበረ ያለሁት ማለት ነው። አንድ ዜጋ በሀገሩ ላይ ሲኖር የመምረጥ መብቱ የተጠበቀ ነው። ራሱን የሚመራውን መንግስት አውቆ መምረጥ አለበት። እኔም ምርጫ ካርድ ወስጃለሁ። አሁን እኔ የሚመራኝ መንግስት ለመምረጥ ተዘጋጅቼ ነው ያለሁት። የሚመርጠው አንድ ፖለቲካ ፓርቲ የሚመረጠው በህዝብ ድምፅ ከሆነ ትክክለኛ ድምፅ ተቀብሎ በህዝብ ድምፅ አልፎ ሀገርን የሚመራ መንግስት ሀገርን ይቀይራል፣ ትውልድን ይቀርጻል፣ ልማትን ይቀይራል። ስለዚህ ይሄ ፖለቲካ መሪ ይህንን ስራ ይሰራል ብዬ ነው የሚመርጠው።
ምርጫው ምን መፍትሄ ያመጣል ብለው ያስባሉ? ለአቶ መርዕድ የቀረበ ሁለተኛው ጥያቄ ነው።
አሁን ያው የሚካሄደው ምርጫ እንደኔ ሳስብ ከዚህ በፊት የነበረው መንግስት አሁን በህዝብ ተመርጦ አይደለም እየሰራ የነበረው። ስለዚህ በህዝብ ድምፅ ተመርጦ የሚመጣው መንግስት ለህዝብም ሆነ አሁን ላለው ለዚህ ለሁከቱም ሆነ በህዝብ የተመረጠ መንግስት ትክክለኛ የሆነ አመራርና ውሳኔን ይዞ ይመጣል ብዬ ነው።
በዚህ ምርጫ ዋነኛው አንገብጋቢ ነገር ምንድን ነው ለሚለው ጥያቄ አቶ መርድ የሰጡት ምላሽ ደግሞ ተከታዩ ነው።
አንገብጋቢ የሆነው ጉዳይ በዚህ ምርጫ እንደምናየው አሁን ባለው ሁኔታ ገበያው አልተረጋጋም፣ ኢኮኖሚ አልተረጋጋም፣ ሰላሙ አልተረጋጋም፣ ያለው ነገር ሁሉ አልተረጋጋም። ስለዚህ ይሄ ምርጫ ለእኔ አሁን ይሄ ካለው ኢኮኖሚ አለመረጋጋት፣ ሰላም አለመረጋጋት፣ ያለው ሁከት አለመረጋጋት ጋር አያይዤ ይሄ ምርጫ በህዝብ ያለፈ መንግስት የተመረጠ መንግስት ሰላሙን ያረጋጋል ብዬ አምናለሁ። የህዝቡን ድምፅ ስለሚሰማ ኢኮኖሚውን ያረጋጋል ብዬ አምናለሁ። ገበያውን ያረጋጋል ብዬ አምናለሁ። እና በህዝብ ያለፈ መንግስት ለህዝብ እንደሚኖረው መጠን ሁሉንም ያረጋጋል ብዬ አንገብጋቢ ጉዳይ ብዬ ለራስ የሚቀበለው ይሄ ነው።
ወደ ቀጣዩ አስተያየት ሰጪ ደግሞ እንለፍ። የፖለቲካ መሪዎች ሊኖራቸው የሚገቡ በጎ ጎኖች ምንድን ናቸው የሚለውን ጥያቄ ነው ሲመልሱ የምንሰማው።
አይናለም በየነ እባላለሁ። ከእንስራ ሸክላ መካከል እና የምሰራው የተለያዩ የሸክላ አይነቶችና የፖለቲካ መሪዎች የሚኖራቸው በጎ ጎኖች አንደኛ በሀገር ሰላም ላይ ቢሰሩበት፣ ሁለተኛ ነገር ደግሞ የህዝቡን ደህንነት ቢጠብቁ፣ ይሄ በጎ ጎን ሊኖራቸው ይገባል። ፖለቲካ መሪ ሲባል ብዙ ነገር ነው የሚይዘው፣ ብዙ ነገር ነው የሚሸከመው እና በዛ ሁኔታ እታች ወርደው ምናልባት አሸናፊዎች ከሆኑ መሪዎች ሊሆኑ ስለሚችሉ ወርደው ከታች ያለውን ከከተማ እስከ ክፍለ ከተማ ያለውን ሰራተኛ ቢመለከቱት፣ አስተዳደራዊ ያንጥታቸው ፍትሃዊ ቢሆን ያ ተመራጭ ሊሆን ይችላል። ከምንም በላይ ፍትሃዊነት።
በቀጣይ ክፍል
ለእኔ ኢትዮጵያዊ መሆን ትልቅ ክብርና ትልቅ ሞገስ የሚሆነኝ ነገር ነው ኢትዮጵያዊነቴ ለእኔ። ከዛም ቀጥሎ ደግሞ ለልጆቼም፣ ለሀገሬም፣ ለወገኖቼም፣ ለጓደኞች፣ ለሁሉ ኢትዮጵያዊነት ትልቅ ክብርና ትልቅ ግርማ ሞገሳችን ነች። ኢትዮጵያዊ ማለት ከእናትም በላይ ሆና እናት እያኖረችን ያለች ሀገር ናት።
ለእኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ከአንዱ ሳይበላለት ህብረ ብሔራዊነት ያላት ሀገር ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው ኢትዮጵያዊ ማለት።
በአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰባሰቡት አስተያየቶች በሌላ ዘገባም ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሃብን እንደ መሳሪያነት እየተጠቀመች ነው መባሉ የኢትዮጵያን ስም የማጥቆር አንድ አካል ነው ሲሉ የተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታዬ አጽቀሥላሴ ተናገሩ። አምባሳደሩ ከቪኦኤ ጋር በነበራቸው ቆይታ ከዚያ ይልቅ ከአጋር ተቋማት ጋር በመሆን ድጋፍ ለሚያስፈልጋቸው በሚሊዮን ለሚቆጠሩ ነዋሪዎች አስቸኳይ እርዳታ ስርጭት እየተደረገ መሆኑን አውስተዋል። ባልደረባችን ሀብታሙ ስዩም ከአምባሳደር ታዬ አጽቀሥላሴ ጋር ያደረገው ቆይታ በመቀጠል ይሰማል።
ከሰሞኑ በበይነ መረብ ማስገንዘቢያ ላይ እንዲሁም አንዳንድ የበይነ መረብ አውታሮች ላይ ኢትዮጵያ ረሃብን ለጦርነት መሳሪያነት እየዋለች ነው የሚል ወቀሳ ተሰምቷል። በእርግጥ የኢትዮጵያ መንግስትና አጋሮቹ ለተቸገሩ ሰዎች የሚላክ ድጋፍ እንዳይደርስ እያስተጓጉሉ በትግራይ ክልል የሚገኙ ነዋሪዎችን በረሃብ እየቀጡ ነው ወይ?
ይሄ የለየለት ግልጽ የሆነ እብለት ነው፣ ውሸት ነው፣ ልኬታ የሌለው ቅጥፈት ነው ለማለት ይቻላል። ምክንያቱም ረሃብን እንደ ጦርነት መሳሪያ ተጠቅሟል ማለት ምን ማለት ነው? ዝም ብሎ ብቻ የውጭ ግንኙነት ወይም ደግሞ የፐብሊክ ሪሌሽን ተቋማት የሚያመጡት ፌዝ ቀንድ ነው ወይስ ተጨባጭ ነው? ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ሕዝብ የሚላክ ምግብ አልሚ ምግቦችን ጨምሮ እንዲቆም ተደርጓል ማለት ነው። ሁለተኛ ተረጂ ለሆነ የሚደርስ ድጋፍ ተነጥቋል ማለት ነው። ለህዝብ በአጠቃላይ እንዳይደርስ በማድረግ ረሃብ እንዲሰፍንና ህዝብ እንዲቸገር በሰቆቃ በቸነፈር እንዲቀጣ ሆን ተብሎ እርምጃ ተወስዷል ማለት ነው። እውነታው ግን ይህ አይደለም። የትግራይን ህዝብ አሁንም የሚታደገው ማን ነው የሚለው ጥያቄ መመለስ ይኖርበታል። ማለትም ትግራይን ህዝብ የሚታደገው የኢትዮጵያ መንግስት ነው፣ የኢትዮጵያ ህዝብ ነው፣ የትግራይ ጊዜያዊ መስተዳድር ነው። ስለዚህ ይህ ቅድም እንዳልኩት ገንዘብ ብርታት የተገዙ የውጭ የፖለቲካ አግባቢዎችና የውጭ የፖለቲካ ሟርተኞች የተለመደ ተጠርጣሪ የሚባል አለ፣ the usual suspect። ይህ ሁኔታ በአፍሪካ ውስጥ በኢትዮጵያ የተከናወነ ነው። ስለዚህ ሊፈጸም ይቻላል ተብሎ በመገመት በመደምደም የሚመጣ ነው። ምክንያቱም ለአንዳንዶቹ ለከፈሉ ሰዎች የፖለቲካ መሳሪያ ስለሆነ ነው። ይልቅስ ምግብን የሚከለክለው አሁንም ችግር የሚፈጥረው የቲፒኤልኤፍ ቡድን ነው። ለተረጂ የሚደርስ ድጋፍ የሚነጥቀው ይሄ ቡድን እንዳይደርስ መንገዶች የሚዘጋ በጭነት መኪናዎች ላይ፣ በተለያዩ መንግስታዊ አውታሮች ወይም የህዝብ መገልገያዎች ላይ ተኩስ የሚከፍተው ይሄ ቡድን ነው። መጠየቅ ካለበት እነዚህ ሎቢስቶች ይህንን ድርጅት ነው መጠየቅ ያለባቸው። ስለዚህ የኢትዮጵያ መንግስት የፖለቲካ መሳሪያ እያደረገ ነው የሚለው ጭራሽ ሐሰት ነው።
ሰሞነኛ ትኩረትን የሳቡ ተያያዥ ጉዳዮችን ለማንሳት ያክል በመጀመሪያ በትግራይ ክልል ውስጥ የሚገኙ የኤርትራ ወታደሮች ሰብአዊ ድጋፎች እንዳይደርሱ መሰናክል እየሆኑ ነው፣ የእርዳታ እህል እየዘረፉ ነው የሚሉ ዘገባዎች ወጥተዋል። አብሮም ደግሞ ጊዜያቸው ያለፈባቸው ምግብ ነክ ቁሳቁሶችም ለእርዳታ ፈላጊዎች ይሰራጩ የሚል ቅሬታም ይደመጣል። የኢትዮጵያ መንግስት ከዚህ መረጃ ጋር በተያያዘ ያለው ምላሽ ምንድን ነው?
ይህም በተጨባጭ መረጋገጥ ያለበት ይመስለኛል። መቼም ለእያንዳንዱ ግለሰብ እብለት፣ ሐሰት፣ የሶሻል ሚዲያ ቅጥፈትና ሟርት መመለስ የሚቻል አይመስለኝም። የተበላሸ ምግብ ቀርቧል ተብሎ ሲዞር ያየሁት እንደ ማንኛውም ሰው ተልኮልኝ የዩኤስኤድ እርዳታ ይመስለኛል። በትክክል እንዳስተዋልኩት እርግጠኛ አይደለሁም። ይህን የተበላሸ ምግብ በልቶ እንዲታመም እንዲቸገር አስቦ ተጨንቆ የሚያደርግ የመንግስት አካል አለ ወይ? የትግራይ ጊዜያዊ አስተዳደር አካል አለ ወይ? የኢትዮጵያ ድጋፍ ሰጪ አካላት አለ ወይ? ይሄ የኢትዮጵያን ስም የማጥቆር ዘመቻ አንድ አካል ነው። ስለዚህ እነዚህ እንደተለመዱት የውሸት ድርሳኑ ነው የሚቀሩት። የዛ አካል አድርጌ ነው መወስዳቸው። የኤርትራ ወታደሮች ይዘርፋሉ፣ ይነጥቃሉ ይባላል። ይህንንም ሳብስታንሽት ማድረግ በትክክል ማረጋገጥ ያስፈልጋል። ምክንያቱም የማይቀርብ ክስ የማይቀርብ አቤቱታ የለም። እያንዳንዱን መከታተል አስቸጋሪ ነው የሚሆነው። ምክንያቱም አዛይንድ ኦፍ ዘዴ በመጨረሻ ህዝቡንም የሚጠቅመው እሱ አይደለም፣ ለህዝቡ የሚደርሰው እርዳታና ድጋፍ ነው ዋናው ቁም ነገሩና እኔ ከዚህ ለይቼ አላየውም። እያንዳንዱን ሐሰት ቅጥፈት መመለስ የሚቻል አይመስለኝም። ኢትዮጵያና የኢትዮጵያን ስም ለመበከል፣ ለማጥቆር፣ ለማጠልሸት የተዘጋጁ አያሌዎች ናቸው። እዚህ ያለ ኢትዮጵያዊ ለትግራይ ወገኑ ድጋፍ ገንዘብ አሰባስብ ሲባል ቀድሞ የደረሰው ይሄን የኢትዮጵያና የትግራይን ህዝብ የሚያጠለሽ ኃይል አይደለም ቀድሞ የደረሰው። ሁለተኛና አንድ ኢምፖርታንት ነጥብ ይመስለኝ ድጋፍ የሚሰጠው በኢትዮጵያ መንግስት ብቻ አይደለም። ምንም እንኳን የውጭ ድጋፉ አነስተኛ ቢሆንም ለምሳሌ ያክል ወርልድ ፉድ ፕሮግራም ይሰጣል፣ ሴቭ ዘ ችልድረን ይሰጣል፣ እንዲሁም ደግሞ ኢቨን በማከፋፈል ደረጃ ወርልድ ቪዥን ይሰጣል፣ ኬር ይረስታል፣ ሬስት የሚባሉ ወይም ደግሞ ሪሊፍ ሶሳይቲ ኦፍ ትግራይ ይሰጣል። እነዚህ ሰዎች ምግብ እንዳይደርስ እነዚህ ድርጅቶች እየከለከሉ ነው እያሉን ነው። በነገራችን ላይ የዚህ ምግብን እንደ ጦርነት መጠቀሚያ እንዳይደረግ በ2017 ወይም 18 ይመስለኛል ሪዞሉሽን በዩናይትድ ኔሽንስ ሲያልፍ ግንባር ቀደም ተርታ ከነበራቸው ሀገሮች መካከል ኢትዮጵያ አንዷ ናት። ምን ማለት እንደሆነ ኮንሴፕት ወይም ይዘቱ ጥንቅሩ በትክክል የምንገነዘብ አገር ነን፣ በትክክል የምንገነዘብ አመራር ያለበት ነው። ስለዚህ በዚህ መክሰስ የሚያዋጣ አካሄድ አይደለም። ምክንያቱም አብዛኛውንም ድጋፍ ቢያንስ በማከፋፈል ደረጃ የውጭ ድርጅቶች አሉበት፣ አብዛኛው ወረዳ ላይ ይሳተፋሉ። እነሱን እየከሰሱ ከሆነ አንድ ነገር ነው። ይህን ግልጽ አድርጎ ማስቀመጥ ተገቢ ይመስለኛል እና ይህንን ነው ለማለት የሚችለው። አመሰግናለሁ።
አምባሳደር ታዬ፣ የዓለም የምግብ ድርጅት 4.5 ሚሊዮን ሕዝብ በትግራይ ክልል የምግብ ድጋፍ እንደሚሻ አስታውቋል። በመቶ ሺዎች የሚቆጠሩ ከቤት ንብረታቸው የተፈናቀሉም አሉ። በትግራይ ክልል የተከሰተው ግጭት እንግዲህ 6ኛ ወሩ ላይ ይገኛል። በቶሎ እልባት ካልተገኘለት ኢትዮጵያን ዳግም በክፉ የሚያስነሳት እልቂት እንዳይፈጠር የሚሰጉ ጥቂት አይደሉም። በእርግጥስ የተፈራው እንዳይደርስ የኢትዮጵያ መንግስት በሚገባው መጠን እየተንቀሳቀሰ ነው ብለው ያስባሉ?
በትክክል ነው። የኢትዮጵያ መንግስት ያለውን ጥሪት በሙሉ ከሌሎች ፕሮጀክቶች ሳይቀር አጥፎ ይሄን ያለ ስራው የሚንገላታ ህዝብን ለመታደግ ያላደረገው ጥረት የለም። በራሳችንም እንዲሁም ደግሞ ኢመርጀንሲ ኮኦርዲኔሽን ሴንተር ይባላል፣ ሁሉንም ድጋፍ ሰጮች የሚያማክል በእነሱ አማካይነትም ተፈላጊውን ድጋፍ በማድረስ ላይ ነው ያለው። ስለዚህ እርግጥ 4.5 ሚሊዮን ህዝብ ድጋፍ ይፈልጋል። እስካሁን ድረስ መጀመሪያው ዙር ወደ 4.5 ሚሊዮን ህዝብ ለመድረስ ተችሏል። በመቀጠል ደግሞ ወደ 2.7 ሚሊዮን ህዝብ ቤኔፊሻሪ በሁለተኛ ዙር ደግሞ ለመድረስ እንቅስቃሴ በመደረግ ላይ ነው። ምናልባት በአይናው ሁሉም ተዳርሶ ሊሆን እንደሚችል እገምታለሁ። ስለሆነም የውጭ እርጥባን ሳይጠበቅ የውጭ ድጋፍ እስኪመጣ እግር ሳይጎተት አስቸጋሪ በሆነ ሁኔታ እና አስቸጋሪ በሆነ ቦታ ላይ የኢትዮጵያ መንግስት እርዳታ ለማድረስ ያላደረገው ጥረት የለም። ይልቅ እርዳታ እንዳይደርስ የሚያደናቅፉ ነውጠኞች ከዚህ ተግባር መቆጠብ አለባቸው። ምክንያቱም መከሰስ ካለ እነሱ ነው መከሰስ ያለባቸው። ስለዚህ ላረጋግጥልኝ ፈልገው የመንግስት ትልቁ ኃላፊነት ይኸው ስለሆነ ሁሉም ነገር ለማድረግ ጥረት የሚደረግ ነው የሚሆነው። አሁን ለምሳሌ ክል የፊታችን የክረምት ወቅት ነው። አርሶ አደሩ መሬቱን ማለስለስ አለበት፣ ማዘጋጀት አለበት። ይሄ መታለፍ የለበትም። ይሄን ለማድረግ ማራበሪያ በማድረስ ደረጃ፣ የተለያዩ ድጋፎችን በማቅረብ ደረጃ አሁን የግብርና ሚኒስቴር ሰፋ ያለ ገንዘብ መድቦ በክልሉ ቢሮ አማካኝነት ለማዳረስ ጥረት በማድረግ ላይ ነው። መረጃዎቻችን የሚያመለክቱት እነሱን ነው። ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ይህንን ለማድረግ በዚህ በሴንትራል ኢመርጀንሲ ኮኦርዲኔሽን አማካኝነት ጥረት በመደረግ ላይ ነው። ስለዚህ የተፈናቀሉ ወገኖችን በሚመለከት ውሃ በማድረስ ወደ 120 ጭነት መኪናዎችን በማቅረብ እንዲሁም ደግሞ የዕለት ጉርስ ሃይጂን ሳኒቴሽን የመሳሰሉትን ፋሲሊቲዎች በማቅረብ ጥረት በመደረግ ላይ ነው። ስለዚህ እያንዳንዱ ኢትዮጵያዊ ማድረግ ያለበት በዚህ ድጋፍ የራሱን ድርሻ ማበርከት ይኖርበታል የሚል አስተያየት ነው ያለኝ። ምክንያቱም ሕይወት ማዳን ለዜጎቻችን መታደግ የፖለቲካ ትርከት አይደለም። ሕይወትን የማዳን ጉዳይ ወሳኝነት ስላለው እያንዳንዱ ኢትዮጵያዊ መሳተፍ መቻል አለበት ነው። ለአንዳንዶቹ ረሃብ ፖለቲካ ነው፣ ይልቅ ረሃብን እንደ ፖለቲካ እየተጠቀሙበት ያለው በተለይ ቲፒኤልኤፍ ቡድን ደጋፊዎች በዚህ ሰልተዋል፣ በዚህ ተቃኝተዋል፣ በዚህ በርትተዋል። ይህንን ማቆም ነው ያለባቸው። አንጀታቸውን ላሰሩ የትግራይ እናቶች መቼ ነው የሚደረሰው? ፖለቲካ ነው የሚመገቡት? መቼ ነው መታደግ የሚቻለው? እና ቆም ብለን የምናስብበት ጊዜ ይመስለኛል።
የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ወኪል አምባሳደር ታዬ አጽቀሥላሴ ለሰጡን ማብራሪያና መልስ እጅጉ አመሰግናለሁ።
አመሰግናለሁ።
ወደ ተከታዩ ዘገባ እንለፍ። አድማጮች፣ አሁን ለዕለቱ ወደ ያዝነው የሰኞ ምሽት የስፖርት ዘገባ እንወስዳችኋለን። ሀብታሙ ስዩም አብሯችሁ ይቆያል።
የቤትኪንግ የኢትዮጵያ ፕሪምየር ሊግ 21ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ሰኞ ሚያዝያ 18 በነበሩ ጨዋታዎች ሰበታ ከተማ ባህር ዳር ከተማን 2-1 ሲያሸንፍ፣ ሀዲያ ሆሳዕናና ድሬዳዋ ከተማ ባዶ ለባዶ አቻ ወጥተዋል። ማክሰኞ ሚያዝያ 19 በነበሩ ጨዋታዎች ፋሲል ከነማና ሲዳማ ቡና ድል ቀንቷቸዋል። ፋሲል ከነማ አዳማ ከተማን 2-1፣ ሲዳማ ቡና ሐዋሳ ከተማን 3-1 አሸንፈዋል። ረቡዕ በነበሩ ጨዋታዎች ወላይታ ድቻ ቅዱስ ጊዮርጊስን 2-1 ሲያሸንፍ፣ ጅማ አባጅፋርና ኢትዮጵያ ቡና ባዶ ለባዶ አቻ ተለይተዋል። የውድድሩን ምዕራፍ ፋሲል ከነማ፣ ኢትዮጵያ ቡናና ሀዲያ ሆሳዕና ከአንደኛ እስከ ሶስተኛ ደረጃን በመቆናጠጥ ይመራሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥ አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ19 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ12 ጎሎች ከአንድ እስከ ሶስተኛ ተቆጣጥረዋል። የቀድሞውን የእግር ኳስ ኮከብ ዲያጎ ማራዶናን ሞት ለመመርመር የተቋቋመው ቦርድ የእግር ኳስ ፈርጡ ሐኪሞች ተገቢ ባልሆነና እንዝላልነት በተሞላበት ሁኔታ ስራቸውን እንዳከናወኑ ድምዳሜ ላይ መድረሱ ተሰምቷል። ባለፈው ዓመት ህዳር ወር ላይ የማራዶና ሞት ከተሰማ በኋላ ደቡብ አሜሪካዊቷ የትውልድ አገሩ አርጀንቲና ውስጥ ሐዘን፣ ብስጭትና በሞቱ ዙሪያ መጠቋቆም ሰፍኖ ነበረ። ለብዙ ዓመታት በሱስና በህመም ሲሰቃይ የኖረው ማራዶና በ60 ዓመቱ በድንገተኛ የልብ ህመም ምክንያት እንደሞተ ከተነገረ በኋላ የሀገሪቱ አቃቢያን ህግ ብዙ ሳይቆዩ ምርመራ ጀምረዋል። በፍትህ ሚኒስቴር የተሾመው መርማሪ ቡድን ባወጣው መግለጫ ዲያጎ አርማንዶ ማራዶናን የሚያክመው የሐኪሞች ቡድን ተግባራት በቂ ያልሆኑ፣ እጥረት የሚታይባቸውና እንዝላልነት የተሞላባቸው እንደነበሩ አስታውቋል። የጂምናስቲክ ስፖርት ጉዳዮችን በበላይነት የሚቆጣጠረው ጂምናስቲክ አውስትራሊያ በጥላው ስር ላሉና በደል ለደረሰባቸው ስፖርተኞች ይቅርታ ጠይቋል። የተቋሙ ይቅርታ የተሰማው የሀገሪቱ የሰብአዊ መብት ኮሚሽን በሀገሪቱ የጂምናስቲክ ባህልና ትግበራ ላይ የሚያተኩር ነጻ ምርመራ በማድረግ የደረሰባቸውን ግኝቶች ይፋ ካደረገ በኋላ ነው። ኮሚሽኑ በሪፖርቱ ጉዳት ከደረሰባቸው በኋላ በስልጠና እንዲቀጥሉና እንዲወዳደሩ የተገደዱ አትሌቶችን ምስክርነት አካቷል። ጠቅለል ባለ ሁኔታ ሪፖርቱ እየደረሱ ያሉ መዋቅራዊ በደሎችን፣ የአትሌቶች ጤና ላይ ጉዳት የሚያስከትሉ አሰራሮችን ዘርዝረዋል። ዘገባው የሮይተርስ ነው።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። But then I don't know.
I'm gonna